ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኔ 6 2015 ዓ.ም ዝግጅታችን ጀመረ። በደንበጫና ፍኖተ ሰላም ከተሞች ተቃውሞ ሶስት ሰዎች ተገደሉ።
በጥይት የተመቱ 18 የተወሰኑት ደግሞ በቦምብ ነው። የቦምብ ስንጣሪ የገባባቸው የሰውነታቸውን ኪራራቸው ነው ማለት ይቻላል። ወጣት ናቸው። የሞተ ሰው በተረጋገጠ ያለኝ መረጃ እኛ ጋር ሁለት ነው።
ማንሳንሻው ጀምሮ በጋራም በተሰራ ስራ ዛሬ ከማለዳው ጀምሮ ከተሞቻችን ወደ መደበኞቻቸው እንዲገቡ ተደርጓል።
ተከታትለው የሰማችኋቸው የደንበጫ ሆስፒታል ስራ አስኪያጅ አቶ አዲሱ ፍቅሬና የምዕራብ ጎጃም ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ዘመኑ ታደለን ነው። ሙሉ ዘገባው በአብይ ርዕሳችን ይቀርባል። ጤና ይስጥልኝ፣ እንደምን አመሻችሁ ክብራትና ክብራን። ፕሮግራሙን በመምራት አብሬያችሁ የማመሻው እንግዳ ወልዴ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን በቀጥታ ትመራልናለች። የፕሮግራሙ አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን እንደዚህ ከሬዲዮ በቴሌቪዥን ተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ እንጋብዛለን። በቅድሚያ የዓለም ዜና።
በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜና መካከል የዩናይትድ ስቴትስ ዓለም አቀፍ ኤጀንሲ የ12 ሚሊዮን ዶላር ፕሮጀክት ድጋፍ አደረገ፣ ኤርትራ ከ16 ዓመት በኋላ የምስራቅ አፍሪካ ህብረትን መልሳ ተቀላቀለችና ወደ ኢትዮጵያ የተጓዙ የዩጋንዳ አምልኮ ቡድን አባላት ወደ ሀገራቸው ተመለሱ የሚሉ ይገኙበታል። ወደ ዝርዝሩ እናልፋለን። የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ ለአምስት ዓመት የሚቆይና 50 ወረዳዎችን ተጠቃሚ የሚያደርግ የ12 ሚሊዮን ዶላር ፕሮጀክት ይፋ አደረገ። ኬኔዲ አባተ ዝርዝር አለው።
በፕሮጀክቱ ማስጀመሪያ ስነ ስርዓት ላይ የተገኙት የጤና ሚኒስትሯ ዶክተር ሊያ ታደሰ ፕሮጀክቱ ለጤና አደጋዎችና ወረርሽኞች ፈጣን ምላሽ መስጠት እንዲቻል ከሰው ኃይል ግንባታ ጀምሮ የሚከናወኑ ተግባራትን እንደሚደግፍ አስረድተዋል።
በወረዳ ደረጃ ካለው የጤና ስርዓት ዝግጁነት የእነዚህ የህብረተሰብ ጤና አደጋዎች ወረርሽኞች ሲከሰቱ እንዳይከሰቱ ከመከላከል ጀምሮ ሲከሰቱ ቶሎ የመለየትና ፈጣን ምላሽ የመስጠትን አቅም የመገንባት ስርዓት ነው በውስጡ ያለው። ይህ እንግዲህ ከሰው ኃይል ግንባታ ጀምሮ የኢንፎርሜሽን ሲስተም የምንለው ወይም ደግሞ የመረጃ ስርዓታችን የተሻለ እንዲሆን ለማድረግ የተጀመሩ ስራዎችን በአጠቃላይ ድጋፍ የሚሰጥ ነው።
ዩኤስአይዲ በኢትዮጵያ ከሚያደርገው የሰብአዊ ድጋፍ በተጨማሪ ለጤናው ዘርፍ ብቻ በአመት ቢያንስ 200 ሚሊዮን ዶላር ኢንቨስት እንደሚያደርግ የገለጹት የድርጅቱ የኢትዮጵያ ሚሽን ተጠባባቂ ዳይሬክተር ቲሞቲ ስታይን በበኩላቸው የዛሬው ፕሮጀክት በቀጣይነት በኢትዮጵያ የእርዳታ ፍላጎትን ለመቀነስ እንደሚያስችል ገልጸዋል።
ዩኤስአይዲ currently spends over $200 million a year in Ethiopia to support the health sector.
USAID በኢትዮጵያ የጤና ዘርፉን ለመደገፍ እንዲሁም የአደጋ ስጋት ምላሽ ስርዓትና ተቋማትን ለማጠናከር በአሁኑ ወቅት በአመት ከ200 ሚሊዮን ዶላር በላይ ወጪ ያደርጋል። ከዚህ ውጭ ለሰብአዊ ድጋፍም በአመት ከ1 ቢሊዮን ዶላር በላይ እናወጣለን። ዛሬ ይፋ ያደረግነው የ12 ሚሊዮን ዶላር ኢንቨስትመንት ወደፊት የአስቸኳይ ጊዜ እርዳታ ፍላጎትን መቀነስ በሚያስችል መልኩ በኢትዮጵያውያን ዘንድ የአደጋ ምላሽ አቅምን ይፈጥራል ብዬ አምናለሁ።
ለአምስት ዓመታት የሚቆየው ይህ ፕሮጀክት በመጀመሪያው ዓመት በሶስት ክልሎች ማለትም በአማራ፣ በኦሮሚያና በደቡብ ክልሎች እንዲሁም በድሬዳዋ ከተማ አስተዳደር በሚገኙ 12 ወረዳዎች እንደሚተገበር ተገልጿል። በአምስት ዓመታት ቆይታው ደግሞ በአጠቃላይ 50 ወረዳዎች ተጠቃሚ እንደሚሆኑ ታውቋል። ኤምኤስኤች የተባለ ዓለም አቀፍ የህብረተሰብ ጤና ድርጅትና የኢትዮጵያ ቀይ መስቀል ማህበር ከጤና ሚኒስቴርና ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ጋር በመተባበር ፕሮጀክቱን እንደሚተገብሩም ተገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ የኢትዮጵያ ብሔራዊ አየር መንገድ ሊቀመንበር ሆኖ መሾማቸውን አየር መንገዱ አስታወቀ። አየር መንገዱ ባወጣው መግለጫ ሌተናል ጀነራል ይልማ የአየር ኃይል አዛዥ በነበሩበት ወቅት የአየር መንገዱ ቦርድ አባል ሆነው ለሁለት ዓመት ከግማሽ ማገልገላቸውን ገልጿል። ሌተናል ጀነራል ይልማ በቦታው የተሾሙት ለረጅም ዓመታት በአየር መንገዱ የሰሩትንና ለሁለት ዓመት ተኩል በሊቀመንበርነት የመሩትን የ79 ዓመት ዕድሜ ባለጸጋ አቶ ግርማ ዋቄን በመተካት ነው። አቶ ግርማ አየር መንገዱ ጠንካራ እድገት ባስመዘገበበት እንደ አውሮፓውያን አቆጣጠር ከ2004 እስከ 2011 ባለው ጊዜም የተቋሙ ዋና ስራ አስኪያጅ ሆነው ሲያገለግሉ ለአየር መንገዱ ቡድን እድገትና ስኬት ያበረከቱት አስተዋጽኦ ትልቅና በአየር መንገዱ ታሪክ ውስጥ ልዩ ቦታ የሚይዝ ነው ሲል የአየር መንገዱ በመግለጫው ክብር ሰጥቷቸዋል። ሙሉ ለሙሉ የኢትዮጵያ መንግስት ንብረት የሆነውና የኢትዮጵያ ሰንደቅ ዓላማ መለዮ ኩራቱ እንደሆነ የሚናገረው የኢትዮጵያ አየር መንገድ በአፍሪካ ብቸኛው ትርፋማ የአየር መንገድ በመሆኑ አቅሙንና መዳረሻዎቹን ለማጠናከርና ለማስፋፋት የሚሰራ ሲሆን እንደ አውሮፓውያን አቆጣጠር ከ2021 እስከ 2022 ባለው አመት የበጀት አመት 937 ሚሊዮን የአሜሪካን ዶላር ትርፍ አስመዝግቧል። ለ16 ዓመታት ከምስራቅ አፍሪካ ሀገሮች የጋራ ልማት ትብብር ወይም ኢጋድ ራስዋን አግልላ የቆየችው ኤርትራ በድጋሚ ህብረቱን መቀላቀሏን የኤርትራ ማስታወቂያ ሚኒስትር የማነ መስቀል አስታወቁ። አቶ የማነ ሰኞ ዕለት በትዊተር ገጻቸው ላይ ባሰፈሩት መልእክት ሰባት አባል ሀገራት ያለው ቡድን ጅቡቲ ላይ ባደረገው ጉባኤ ኤርትራ በኢጋድ ውስጥ የነበራትን እንቅስቃሴ መቀጠሏንና መቀመጫዋን መያዟን ገልጸው ሀገራቸው ለሰላም መረጋጋትና ቀጠናዊ ውህደት ለመስራት ዝግጁ መሆኗን አመልክተዋል። አምባገነን መሆኑ የሚገለጸው የኤርትራ መንግስት እንደ አውሮፓውያን አቆጣጠር በ2007 ዓ.ም ከኢጋድ አባልነት ራሱን ያገለለው በኢትዮጵያና በኤርትራ መካከል ያለውን የድንበር ውዝግብ ለመፍታት ህብረቱ ኬንያን እንድትከታተል መጠየቁን ጨምሮ ተከታታይ አለመግባባቶች ከተፈጠሩ በኋላ ነው። እንደ አውሮፓውያን አቆጣጠር በ1993 ኤርትራ ከኢትዮጵያ ከተገነጠለች በኋላ ሁለቱ ጎረቤት ሀገሮች ለሁለት ዓመታት የድንበር ጦርነት ያካሄዱ ሲሆን እንደ አውሮፓውያን አቆጣጠር በ2018 የሰላም ስምምነት እስከሚደረግ ድረስ ግንኙነታቸው ሻክሮ ቆይቷል። የኤርትራ ህብረቱን የመቀላቀል ውሳኔ ይፋ የተደረገው ፕሬዚዳንት ኢሳያስ አፈወርቂ በየካቲት ወር ኬንያን በጎበኙበት ወቅት ለጋዜጠኞች በሰጡት መግለጫ ሀገራቸው ቀጠናዊውን ተቋም የማነቃቃት ሀሳብ ይዛ ኢጋድን እንደምትቀላቀል ካስታወቁ በኋላ ነው። የ77 ዓመቱ ኢሳያስ በሰኞ የጅቡቲ ጉባኤ ላይ ያልተገኙ ሲሆን በምትካቸው የውጭ ጉዳይ ሚኒስትር ኦስማን ሳሌህንና አማካሪያቸውን የማነ ገብረአብን ልከዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። በረሃብ ጽድቅን ለማግኘት ከምስራቅ ዩጋንዳ ወደ ኢትዮጵያ የተጓዙ 80 የአምልኮ ቡድን አባላት ወደ ሀገራቸው እንዲመለሱ መደረጋቸውን የዩጋንዳ ባለስልጣናት አስታወቁ። ሶሮቲ የተሰኘው የምስራቅ ዩጋንዳ ከተማ የሚገኘው የኢየሱስ ደቀ መዝሙሮች ቤተ ክርስቲያን አባላት ወደ ኢትዮጵያ የተጓዙት በየካቲት ወር ሲሆን ፓስተራቸው ከ40 ቀን ጾም በኋላ ኢየሱስን በዚያ እንደሚያገኙት እንደነገራቸው የዩጋንዳ የሀገር ውስጥ ጉዳይ ሚኒስትር ቃል አቀባይ ሳይመን ሙንዴይ ተናግረዋል። በአብዛኛው በገጠራማው የሶሮቲ ከተማ ነዋሪ የሆኑት ተከታዮች ዓለም መጥፊያው በመቅረቡ ያላቸውን ንብረት እንዲሸጡ እንደነገራቸው ገልጸዋል። ከኢትዮጵያ መንግስት ጋር በመተባበር ወደ ሀገራቸው እንዲመለሱ አድርገናል። አሁን ሁሉም በሰላም ዩጋንዳ ገብተዋል ያሉት ቃል አቀባዩ የአምልኮ ቡድኑ መሪ የሆኑት ፓስተር ሲሞን አፖሎት ካሉበት ተይዘው ለሕግ እንዲቀርቡ የደህንነትና የስለላ ጥምር ቡድን ተቋቁሟል ብለዋል። አማኞቹ ወደ ኢትዮጵያ ከሄዱ በኋላ ሁኔታቸው ያሳሰባቸው የሶሮቲ ነዋሪዎች ጉዳዩን ለባለስልጣናት መጠቆማቸውን ያስረዱት ሙንዴ የአምልኮ ቡድኑ አባላት ወደ ኢትዮጵያ መግባታቸውን የተረዱት የኢትዮጵያ ባለስልጣናት እንደያዟቸውና የመመለሻ ሰነዳቸው እስኪዘጋጅ ድረስ በአንድ ቦታ እንዳስቀመጧቸው አመልክተዋል። እንደ አውሮፓውያን አቆጣጠር በ2000 ዓ.ም የእግዚአብሔርን አስርቱን ትእዛዛት ወደ ነበረበት መመለስ የሚል እንቅስቃሴ አባል የነበሩ 700 ዩጋንዳውያን ራሳቸውን በማቃጠላቸው በዓለም ላይ ከአምልኮ ስርዓት ጋር የተያዙ እልቂቶች የከፋ ሆኖ ተመዝግቧል። የተኩስ ስምምነቱ ማብቃቱን ተከትሎ በሱዳን ዋና ከተማ በተፋላሚ ወገኖች መካከል የሚካሄደው ውጊያ ሰኞ ዕለት ተባብሶ ቀጥሎ የአየር ድብደባ፣ መድፍና የተኩስ ልውውጥ የተካሄደ ሲሆን ንጹሃን ዜጎች እየከፋ በሄደው ሰብአዊ ቀውስ አጣብቂኝ ውስጥ ገብተዋል። በሀገሪቱ ጦርና በፈጥኖ ደራሽ ድጋፍ ሰጪ ኃይሎች መካከል በጅዳ የተካሄደው ንግግር ጦርነቱን ማስቆም ሳይችል በመቅረቱ የተኩስ ማቆም ስምምነቱ እሁድ ዕለት እንዳበቃ ውጊያው ቀጥሏል። ሁለት ወራት ባስቆጠረው ጦርነት ፈጥኖ ደራሽ ኃይሎች በመዲናዋ መስፋፋት፣ መንገዶችን መቆጣጠርና በአንዳንድ መኖሪያ ቤቶች ካምፕ ማቋቋም ቢችሉም የሀገሪቱ ጦር በአየርና መድፍ መሳሪያዎች የበላይነት አለው። የምስራቅ ካርቱም ነዋሪዎች የአየር ድብደባ እንደደረሰባቸው ሲገልጹ፣ የደቡብ ካርቱምና የሰሜናዊ ኦምዱርማን ከተማ ነዋሪዎች ደግሞ የመድፍ ውጊያ መካሄዱን ተናግረዋል። በማዕከላዊ ካርቱምም እንዲሁ ውጊያ መካሄዱን የዓይን እማኞች አመልክተዋል። ጦርነቱ እስካሁን ወደ 2 ሚሊዮን የሚጠጉ ሰዎችን እንዲሰደዱ ከማድረጉ በተጨማሪ የሀገሪቱ ኢኮኖሚ እንዲወድምና የኤሌክትሪክና የውሃ መቆራረጥ እንዲፈጠር አድርጓል። ከሀገር መውጣት ያልቻሉት ደግሞ መንግስት ደሞዝና ጡረታ መክፈል በማቆሙ ችግር ላይ ወድቀዋል። የኬንያው ፕሬዝዳንት ዊሊያም ሩቶ ሰኞ ዕለት በሰጡት መግለጫ ከምስራቅ አፍሪካ ሀገራት ከሱዳን ጦርና ፈጥኖ ደራሽ አመራሮች ጋር በ10 ቀናት ውስጥ ፊት ለፊት እንደሚገናኙና ጦርነቱን ለማቆምና ሰብአዊ ኮሪደሮችን መክፈት በሚቻልባቸው መንገዶች ዙሪያ እንደሚወያዩ ተናግረዋል። የቀድሞ ፕሬዝዳንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2021 ከዋይት ሀውስ ከወጡ በኋላ ብሔራዊ ሚስጥራዊ ሰነዶችን ባልተገባ ሁኔታ በመያዝ ለቀረበባቸው ክስ ዛሬ ለመጀመሪያ ጊዜ ፍርድ ቤት ይቀርባሉ። የክስ ሂደቱ በዋሽንግተን ዲሲ አቆጣጠር ከሰዓት በኋላ በ9 ሰዓት ላይ የሚታይ ሲሆን በማያሚ ከተማ በሚገኘው የፌዴራል ፍርድ ቤት ውስጥ በከፍተኛ ጥበቃ ስር ይካሄዳል። የፌዴራል ባለስልጣናት በፍርድ ቤቱ ህንጻ ዙሪያ ያለውን የጸጥታ ሁኔታ ያጠናከሩ ሲሆን የማያሚ ባለስልጣናትም እስከ 50 ሺህ የሚደርሱ ተቃዋሚዎችን ለመቆጣጠር መዘጋጀታቸውን ገልጸዋል። ሆኖም እስከ ማክሰኞ ጠዋት ባለው ጊዜ ምንም አይነት የሁከት ምልክቶች አልተዘገቡም። ትራምፕ ፍርድ ቤት የሚቀርቡት በማያሚ የሚገኙ የፌዴራል ዳኞች ስብስብ የስለላ ህጉን በመጣስ ሆን ብለው ብሔራዊ የመከላከያ ሚስጥራዊ ሰነዶችን መውሰዳቸውን የሚያመለክቱ 31 ክሶችን ጨምሮ በ37 ወንጀል ክሶች እንዲጠየቁ ውሳኔ ካሳለፈ ከ5 ቀናት በኋላ ነው። ትራምፕ በፌዴራል ደረጃ ክስ የተመሰረተባቸው የመጀመሪያው የአሜሪካ የቀድሞ ፕሬዝዳንት ሲሆኑ በሁለት ወር ጊዜ ውስጥ ክስ ሲመሰረትባቸው ይሄ ሁለተኛው ነው። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ለቀሪዎቹ መሰናዷችን ወደ እንግዱ ልመልሳችሁ።
ስመኝሽ የቆየን ለዓለም ዜናው አመሰግናለሁ። ዛሬ ወንበር ተቀያይረናል። በ22 በ25 እና በ31 ሜትር በአንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ዌስት የሚተላለፍላችሁ የዛሬ ምሽት ማክሰኞ ምሽት ዝግጅታችን ይቀጥላል። ከ4 ወራት በላይ የዘለቀው የማኅበራዊ ብዙሃን መገናኛ እግድ እና ዳፋው
ላለፉት 3 ዓመታት እንዴት የኢንተርኔት መቋረጥ የሂማን ራይትስ ቫዮሌሽንን እንደሚያባብስ፣ እንዴት የተለያዩ አክተሮች የሂማን ራይትስ ቫዮሌሽን መኖሩ ሪፖርት እንዳይደረግ ሊጠቀሙበት እንደሚችሉ፣ ጦርነቱ አፌክት ያደረጋቸው አካባቢዎች እንደነ ትግራይ፣ አማራና አፋር ሪጅን ያሉ ኢንተርኔት እንዲመለስ የተለያዩ ካምፔኖችን ስናደርግ ቆይተናል።
በመብቶችና ዲሞክራሲ እድገት ማዕከል የፕሮግራም ዳይሬክተር አጥናፍ ብርሃኔ ናቸው። ሙሉ ዘገባው በሁለተኛው አጋማሽ ታደምጡታላችሁ። ፕሮግራሙን በመብራት አብሬያችሁ የማመሸው እንግዲህ ወልዴ ነኝ። ብርሃን አይሉ ስርጭቱን ከስቱዲዮ ትመራናለች። የዘገባዎቹን ምስልና ድምፅ ያቀናበረልን ሲሳ አሸናፊ ነው። የዌብና ማኅበራዊ ሚዲያ አሰናጃችን ደግሞ አበባየ ገበያ ናት። የፕሮግራሙ አዘጋጅ ጽዮን ግርማ ናት። አሁን ወደ ዕለቱ አብይ ዘገባችን እናልፋለን። በምዕራብ ጎጃም ዞን ደንበጫ ጅጋና ፍኖተ ሰላም ከተሞች ትናንትናና ከትናንት በስቲያ በነበረ የተኩስ ልውውጥ የሶስት ሰዎች ህይወት እንዳለፈና ከ20 በላይ ሰዎች መቁሰላቸውን የደንበጫና ፍኖተ ሰላም ሆስፒታል ስራ አስኪያጆች ገለጹ። የአካባቢው ነዋሪዎች ዛሬ ለአሜሪካ ድምጽ በሰጡት አስተያየት በሁለቱ ከተሞች ከመንግስት ጸጥታ ኃይሎች በተተኮሰ ጥይት የተገደሉና የቆሰሉ ሰዎችን መመልከታቸውን ተናግረዋል። ትናንት ከአዲስ አበባ ወደ ባህር ዳር የሚወስደው ዋናው መንገድ በመዘጋቱ ትራንስፖርት ተስተጓጉሎ እንደነበርና ዛሬ መከፈቱን እንዲሁም በፍኖተ ሰላም ከተማ ሰልፍ ወጥተው በነበሩ የአካባቢው ነዋሪዎች አንድ ሆቴል መውደሙን ነዋሪዎቹ አክለው ገልጸዋል። የምዕራብ ጎጃም ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ በበኩሉ ካለፈው እሁድ ምሽት ጀምሮ በዞኑ ደንበጫ፣ ጅጋ እና ፍኖተ ሰላም ከተሞች ተከስቶ የነበረው አለመረጋጋት ዛሬ ወደ ሰላማዊ እንቅስቃሴ መመለሱን አስታውቀዋል። ቆንጅት ታዬ ዝርዝሩን ታቀርብልናለች።
ባለፈው እሁድና ትናንት ሰኞ በምዕራብ ጎጃም ዞን በደንበጫና በፍኖተ ሰላም ከተሞች በነበሩ ግጭቶች ሰዎች መሞታቸውንና መቁሰላቸውን የደንበጫና የፍኖተ ሰላም ሆስፒታል ስራ አስኪያጆች ዛሬ ለአሜሪካ ድምጽ አረጋግጠዋል። የደንበጫ ሆስፒታል ስራ አስኪያጅ አቶ አዲሱ ፍቅሬ ከትናንት በስቲያ እሁድ ማታ በጥይት ተመተው የቆሰሉ ሰዎች ወደ ሆስፒታሉ መግባታቸውንና በደረሰባቸው ጉዳት የተነሳ ሰዎች ለህልፈት መዳረጋቸውን ተናግረዋል።
በጥይት የተመቱ 18 የተወሰኑት ደግሞ በቦምብ ነው። የቦምብ ስንጣሪ የገባባቸው የሰውነታቸው እንትናያቸው ማለት ይቻላል ወጣት ናቸው። የሞተ ሰው በተረጋገጠ ያለኝ መረጃ እኛ ጋር ሁለት ነው። አንደኛው ኦልሞስት ሞቶ ማለት ነው ገባ። ሁለተኛው ግን ሪፈር ብለነው ደብረ ማርቆስ ደሞ ማረሽ ነው ጠየቅ ነው የሚያረጋግጥ።
በደንበጫ ከተማ መናኸሪያ ተብሎ በሚጠራው አካባቢ ከትናንት በስቲያ እሁድ አመሻሹ ላይ በስፍራው ነበርኩ ያሉ ስማቸው በሚስጥር እንዲያዝ የጠየቁን አንድ ነዋሪ በዕለቱ የነበረውን ሁኔታ ለአሜሪካ ድምፅ እንዲህ አብራርተዋል።
ምሽት 12 ሰዓት ተኩል አካባቢ በአንድ ፓትሮል እና በአንድ አምቡላንስ የመጡ ቁጥራቸው ከ20 እስከ 30 የሚደርሱ የመከላከያ ዩኒፎርም የለበሱ ወታደሮች ናቸው። በቀጥታ የተኩስ ሩምታ የከሰቱበት ሰዓቱ እንግዲህ ምን እንደተፈጠረ ህዝቡ የሚያውቀው ነገር መረጃ አልነበረም እና በጣም ድንጋጤ ስለነበረ እንዲረጋጉ ምን ችግር እንደተፈጠረ እና ያለውን ነገር በሰላማዊ መንገድ ለመፍታት እንዲሞከር በጣም ብዙ ሰው ለመግባባት ሞክሯል። ግን በፍጹም የሚሰሙ አልነበሩም። በቃ ወዲያው በአራቱ መቅጠጫ ነው ተኩስ የከሰቱት። ህንፃ ላይ ይህንን ያለውን ሁኔታ በቅርብ እየተከታተል ነበር። ይሄ ሁኔታ እስከ አንድ ሰዓት ተኩል አካባቢ በግምት እስከ አንድ ሰዓት ተኩል አካባቢ ቆየ። በሆነ መኪና ነገር እየተጠራሩ እየተሰባሰቡ በሆነ ለመኪና ነገር ያው ከተማውን ለቀው ወጡ። ከዛ በኋላ እኛም ወረድን ምናምን ያለውን ነገር ስና የተወሰኑ ሰዎች በየቦታው የተጎዱ የወደቀ ነበሩ። እነሱን ወደ ሆስፒታልና ጤና ጣቢያ ላክን። ያው
ትናንት ሰኞ ከቀትር በኋላ በጥይት ተመተው ወደ ሆስፒታል የገቡ ሰዎች እንደነበሩና ከእነዚህም መካከል አንድ ሰው እንደ ሞተ የገለጹልን ደግሞ የፍኖተ ሰላም ሆስፒታል ስራ አስኪያጅ አቶ ማናየ ጤናው ናቸው።
ያው በአምቡላንስ እና በባጃጆች የተወሰኑ ቁስለኞች መጡ። አንድ የሞተ ነበረ። አጠቃላይ 8 ቁስለኞች ናቸው። አንደኛው ሞተ፣ ሌሎቹ 7ቱ ግን ያው እየታከሙ ናቸው። ያሉ ቀለል ያለ ቁስለኛ ነበረ።
የከተማው ነዋሪዎች መንግስት በአካባቢው የሃይማኖት ተቋማት ላይ የሚያደርሰውን ጥቃት እንዲያቆም የሚጠይቅ ሰልፍ ተደርጎ እንደነበረ እና በሰልፉ ላይ ግጭት መፈጠሩን ተናግረዋል።
ትላንትና የሆነው ያው በቅርብ የመከላከያ
በሰልፉ ወቅት የተኩስ ልውውጥ እንደነበረ የገለጹት እኚሁ የከተማው ነዋሪ የሆኑ አስተያየት ሰጪ ልውውጡ በማንና በነማን መካከል እንደነበረ ያስረዳሉ።
መንግስት ማለት የከተማው ፖሊስ ኃይል ነው ጥቃት ያደረገው። ተኩስ የተፈጠረው ልጆች ላይ ጥቃት ካደረገ በኋላ ያው ተኩስ ልውውጥ ነበረ። ጥፋት ሰልፍ ኖሮ የነበሩ ነበሩ። ፖሊሱ ሲቪላይ ላይ ጉዳት ሲያደርስ መከላከሉ
የምዕራብ ጎጃም ዞን የመንግስት ኮሚኒኬሽንስ ጉዳዮች መምሪያ ኃላፊ አቶ ዘመኑ ታደለ በበኩላቸው ካለፈው እሁድ ምሽት ጀምሮ በዞኑ ደንበጫ፣ ጅጋና ፍኖተ ሰላም ከተሞች ተከስቶ የነበረው አለመረጋጋት ዛሬ ወደ ሰላማዊ እንቅስቃሴ መመለሱን ገልጸዋል።
ደንበጫ ከባርበር መንገድ ተነስቶ ወደ ፍኖተ ሰላም የሚገቡ ተሽከርካሪዎች እንዳይገቡ ታግዶ ነበር። በተመሳሳይ ከማርቆስ በኩል ወደ ዞናችን የሚገቡ መኪኖችም ቅድም በጠቀስኩት ሶስቱ ከተሞች ላይ ቅስቃሴ እንዳይኖር ተገድቦ ነው የነበረው እና የመኪና እና የሚነሱበትን ቦታ የለየ ሳይሆን በጠቅላላ ተሽከርካሪዎችን እንቅስቃሴ የማገድ ነው ነበር። ግን ከትናንት ማምሻውን ጀምሮ በጋራም በተሰራ ስራ ዛሬ ከማምሻው ጀምሮ ከተሞቻችን ወደ መደበኞቻቸው እንዲገቡ ተደርጓል።
የክልሉ መንግስት የሰላምና ጸጥታ ቢሮም በሚያዝያ ወር ባወጣው መግለጫ የህግ ማስከበር እርምጃው አጥፊዎች ለህግ እስኪቀርቡ ድረስ ተጠናክሮ ይቀጥላል ማለቱ ይታወቃል። በሌላ በኩል በአማራ ክልል ምክር ቤት የአማራ ብሔራዊ ንቅናቄ አብን ተመራጭ የሆኑ 13 የህዝብ እንደራሴዎች ግንቦት 28 ቀን 2015 ዓመተ ምህረት ባወጡት መግለጫ የፌደራል መንግስት ያለ ክልሉ ምክር ቤት የእገዛ ጥያቄ በህግ ማስከበር ስም ወደ አማራ ክልል ያስገባውን የሀገር መከላከያ ሰራዊት ከክልሉ እንዲያስወጣ ጠይቀዋል። ምንም እንኳን መንግስት በክልሉ እየወሰደ ያለው እርምጃ ህግ የማስከበር እንደሆነ ቢገልጽም የአማራ ክልል ምክር ቤት አባል የሆኑ የአብን ተመራጮች ግን እርምጃው ህግን የተከተለ አይደለም ሲሉ ተቃውመዋል። የፌዴራል መንግስት የመከላከያ ሰራዊቱን ወደ ክልሉ ያስገባው የአማራ ክልል ምክር ቤት እገዛውን ሳይጠይቅ በመሆኑ ይህም እርምጃውን ህገወጥ እንደሚያደርገው አስረድተዋል። ይልቁንም እየተወሰደ ያለው እርምጃ በክልሉ ላይ የተከፈተ ጦርነት ነው ማለታቸውን መዘገባችን ይታወሳል።
በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። ያዳመጣችሁት የአብይ ርዕሱን ነበር። የትንታኔው መጽሔት ይቀጥላል። የአሜሪካ ዓለም አቀፍ ተራድኦ ድርጅት ወይም ዩኤስኤድ ባለፉት 4 ዓመታት በኢትዮጵያ የተተገበረው የፍትሕ ሥርዓት ማሻሻያ ፕሮጀክት በፍትህ ተቋማት ላይ የአቅም ግንባታ ለውጥ እንዳስገኘ ተገለጸ። የፕሮጀክቱን ፍጻሜ ለመገምገም በአዲስ አበባ በተዘጋጀ ስነ ስርዓት ላይ የተሳተፉ ባለሥልጣናትና የልዩ ልዩ ተቋማት ተወካዮች የፌዴራሉን እንዲሁም የአማራና የኦሮሚያ ክልሎችን የፍትህ ተቋማት በትግበራው ያካተተው ፕሮጀክቱ የፍትህና የዲሞክራሲ ተቋማትን አቅም በመገንባት ረገድ ትልቅ አስተዋጽኦ ማድረጉን ገልጸዋል። ይህም ተቋማቱን ከፖለቲካ ተጽዕኖ ለማላቀቅ አስተዋጽኦ እንደሚኖረው የፕሮጀክቱ ምክትል ኃላፊ አቶ ማንደፍሮ በላይ አመልክተዋል። በሥነ ሥርዓቱ ላይ የተናገሩት የዩኤስኤድ የኢትዮጵያ ተልእኮ ምክትል ኃላፊ ቶም ስታል የአሜሪካ መንግሥት በኢትዮጵያ የሚያካሄደውን የፍትሕ ሥርዓት ማሻሻያ ለማገዝ ቁርጠኛ እንደሆነ ተናግረዋል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ ዶክተር እንዳለ ኃይሌ በበኩላቸው ድጋፉ ተቋማቱን ከመንግሥት ተጽዕኖ ለመጠበቅ የራሱ አስተዋጽኦ ቢኖረውም የተቋማቱ ነጻነትና ገለልተኝነት ግን በዚህ እንደማይረጋገጥ በዝግጅቱ ላይ ተናግረዋል። ገብረ ሚካኤል ገብረ መድን ዝርዝር አለው።
4 ዓመታት በፊት ከኢትዮጵያ መንግስት በቀረበ ጥያቄ ላይ ተመስርተው እስከ ቅርብ ጊዜ ድረስ በ1.2 ቢሊዮን ብር ሲተገበር የቆየው የዩኤስኤድ የፍትህ ማሻሻያ ፕሮጀክት በሰው ኃይል ስልጠና፣ በተቋማት አቅም ግንባታ፣ በህጎችና መመሪያዎች ቀረጻ፣ በመሳሪያዎች ድጋፍና በግንዛቤ ማሳደጊያ ተግባራት ላይ ትኩረት ያደረገ እንደነበር ተገልጿል። ፕሮጀክቱ ለፍትህ ተቋማቱ መጠናከር አስተዋጽኦ እንዳደረገም የፍትህ ሚኒስቴር ባልደረባ የሆኑት አቶ ኖህ ታከለ ይናገራሉ።
የተለያዩ በሀገራችን ላይ አሁን ትልቅ አስተዋጽኦ እያደረጉ ያሉ ህጎችን በማርቀቅ ኢንቫሊዴት በማድረግ እንዲጸድቅ ከማድረግና ከጸደቁም በኋላ የተለያዩ ህትመቶችን በማሳተም የተለያዩ ድጋፎችም ሲያደርግ የነበረ መሆኑን ማየት ይቻላል። ያ ብቻ አይደለም። የወንጀል ፍትህ ፖሊሲን ወደ አማርኛና ኦሮምኛ፣ የአስተዳደር አዋጆችንም እንደዚሁ ወደ ተለያዩ ቋንቋዎች በማስተርጎም ለህዝቡ ተደራሽ እንዲሆን ከማድረግ አንጻር ትልልቅ ድጋፎችን ሲያረግልን የነበረ መሆኑን ለማንሳት እወዳለሁ።
የፕሮጀክቱ ትግበራ ከፌደራል ተቋማት አልፎ የኦሮሚያንና የአማራ ክልሎችን እንዳካተተ የተገለጸ ሲሆን በሁለቱም ክልሎች ባሉት የፍትህ ተቋማት አሰራር ላይ ተጨባጭ ውጤት አምጥቷል ተብሏል። አቶ አብዬ ካሳሁን የአማራ ክልል ጠቅላይ ፍርድ ቤት ፕሬዚደንት፣
በተለይም በክልሉ ውስጥ አስቸጋሪ የሆኑ ውስብስብ የሆኑ የህግ ሰፊ ህዝብ ጥያቄ የሚያቀርብባቸው የገጠር መሬት ህጎች ላይ በርካታ ስልጠናዎችን ሰጥቶልናል። ከዚህ ጎን ለጎን ደግሞ የአመራሩን አቅም የሚያጎለብቱ የሊደርሺፕ ስልጠናዎችንም ሰጥቶልናል። በዚህ ያገኘናቸው ጥቅሞች ሰፊ ናቸው። ሁለተኛው አሰራር ለማሻሻል የተከናወኑ ተግባራትን መጥቀስ እችላለሁ። መጀመሪያው ህጎችን ማሻሻል ነው። ሁለት ዋና ዋና ህጎችን እንድናሻሽል ከፍተኛ ድጋፍ አድርጎልናል። የፍርድ ቤቶች ማቋቋሚያና የዳኞች አስተዳደር ማቋቋሚያ። እነዚህ ህጎችን ማሻሻል መሰረታዊ የሆኑ በዓለም የዳበሩ መርሆችን ይዘው እንዲወጡ በምክር ቤቱም ተቀባይነት አግኝተው እንዲጸድቁ ያደረገልን ስራ ሰፊ ነበረ። ሌላው ፍርድ ቤቶች በቴክኖሎጂ እንዲጠናከሩ የማድረግ እገዛ ነው።
ከኦሮሚያ ጠቅላይ አቃቤ ህግ የመጡት አቶ ሁሴንም ፕሮጀክቱ ጠቀሜታ አለው ብለው ያምናሉ።
የተለያዩ ካፓሲቲ ቢልዲንግ ላይ የእኛ ቢሮ ስታፍ እንዲሁም ከተለያዩ ለእኛ ተጠሪ የሆኑ መስሪያ ቤቶች ተሳትፈው በዚህ ካፓሲቲ ቢልዲንግ የራሳቸውን ኖሌጅ ኢንሃንስ አድርገናል። ከዚህ የተሻለ እውቀት የተሻለ ነገር እንዳገኙ ባደረግነው ዳሳ አግኝተነዋል። የሚቀጥለው ደግሞ ድራፍቲንግ ነው። እዚያ ላይ ሰፖርት በማድረግ ድራፍቱን እንድናደርግ አግዞናል።
በፕሮጀክቱ የተከናወኑት የአቅም ግንባታ ስራዎች የፍትህና የዲሞክራሲ ተቋማቱን ከፖለቲካ ተጽዕኖ ለማላቀቅ አስተዋጽኦ እንዳላቸው የፕሮጀክቱ ምክትል ኃላፊ አቶ ማንደፍሮ በላይ አመልክቷል።
በግልጽ የተጻፈ ህግ ካለ ያንን ተጽዕኖ ቢመጣብህ ህግ አይፈቅድም። ከዚህ ውጪ አሰራሩም ህጉም አይፈቅድም፣ ከህግ ውጭ ነው ለማለት መጀመሪያ የህግ ማዕቀፍ መኖሩ አስፈላጊ የሚሆነው እንደዛ ነው። ስለዚህ እያንዳንዱ ተቋም ነው ነጻነቱን የሚያስጠብቀው። እያንዳንዱ የራሱን ፍላጎት የሚጫንበት መሆን የለበትም። ያንን ለማድረግ ተቋማቱ በራሳቸው ጠንክረው መውጣት አለባቸው የምንለው ለዚያ ነው። ለዚያ ደግሞ የሚያግዟቸው የመጀመሪያው ህግ ነው። ህግ መኖር አለበት። ህግ በሌለበት ህግ መውጣት አለበት። ያለው ህግ ክፍተት ያለበት ከሆነ ክፍተቱ መሞላት አለበት። ህጉ ጠንካራ ካልሆነ ጠንከር ብሎ እንዲወጣ ማድረግ አለበት። ያ ደግሞ የሁሉም ኃላፊነት ነው የሚሆነው።
ይህም ሆኖ በፍትህ ስርዓቱ መጥቷል የተባለው የአቅም ግንባታ ለውጥ በበቂ ሁኔታ ውጤቱ ጎልቶ አለመታየቱን የሚናገሩት አስተያየት ሰጪዎች ዳኞች ካለባቸው የደህንነት ስጋት ሳቢያ በከፍተኛ ቁጥር ስራቸውን መልቀቃቸው፣ የአስፈጻሚው አካል ትብብር ማነስና የሚከፈላቸው ደሞዝ ከስራ ጫና አኳያ አለመመጣጠን የፍትህ ስርዓቱን ነጻነትና ገለልተኝነት እየጎዳው ስለመሆኑ ቀደም ሲል መዘገቡ ይታወሳል። ከዚሁ ጋር በተያያዘ በውይይቱ ላይ የተሳተፉት የኢትዮጵያ ህዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ ዶክተር እንዳለ ኃይሌ በበኩላቸው እንዲህ አይነት ድጋፍ የፍትህ ተቋማትን ከመንግስት ተጽዕኖ ለማላቀቅ አስተዋጽኦ ቢኖረውም የተቋማቱ ነጻነትና ገለልተኝነት ግን በዚህ አይረጋገጥም ይላሉ።
የፍትህ ተቋማት የዳኝነት ስርዓቱም ነጻና ገለልተኛ ሆኖ እንዲቀጥል በሀገራት የዲሞክራሲ ስርዓት መገንባት መቻል አለበት። የዲሞክራሲ ስርዓት በሌለበት ስለ ፍትህ ነጻነት፣ ስለ ዳኞች ነጻነት ማውራት አይቻልም እና የዲሞክራሲ ተቋማትን መገንባት፣ የዲሞክራሲ ስርዓትን በሀገራት ውስጥ መገንባት ለፍትህ አካላቱ ነጻነት፣ የህግ የበላይነትን በማክበርም ይሁን በማስከበር ረገድ እንደ አንድ መሰረት ሆኖ ያገለግላል።
የዩኤስኤድ የኢትዮጵያ ተልእኮ ምክትል ኃላፊ ቶምስ ታል በበኩላቸው ፕሮጀክቱ የተለያዩ ለውጦችን ማስመዝገቡን ተናግረው ወደፊትም የአሜሪካ መንግስት የፍትህ ስርዓት ማሻሻያ እንቅስቃሴዎችን ለማገዝ ቁርጠኛ እንደሆነ አረጋግጠዋል።
ዩኤስኤድ እና የአሜሪካ መንግስት በኢትዮጵያ የፍትህ ተደራሽነትን ለማስፋት፣ የፍትህ ስርዓቱን ለማሻሻል እንዲሁም የሰብአዊ መብቶች ጥበቃን ለማበረታታት የሚደረጉ ጥረቶችን ለመደገፍ ቁርጠኞች ናቸው። ይህ በኢትዮጵያ የሚተገበረውን የሽግግር ፍትህንም ያካትታል። በመላ አገሪቱ ሰው ተኮር የፍትህ ስርዓት እንዲጎለብት ጠንካራ ግንኙነት በመመስረት ውጤታማ ትብብር ማድረጋችንን እንቀጥላለን።
የፍትህ ስርዓት ማሻሻያ ፕሮጀክቱ የኢትዮጵያ የህዝብ እንባ ጠባቂ ተቋም፣ የኢትዮጵያ ሰብአዊ መብቶች ኮሚሽንና የኢትዮጵያ ሰብአዊ መብቶች ጉባኤ የመሳሰሉትን የዲሞክራሲ ተቋማትን እንዲሁም የሲቪል ማህበረሰብ ድርጅቶችን፣ የከፍተኛ ትምህርት ተቋማትንና የብዙሃን መገናኛዎችንም በተለያዩ የአቅም ግንባታ ስራዎች እንደደገፏቸው በውይይቱ ላይ ተመልክቷል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ክብራትና ክብራን አሁን ከምሽቱ 3 ሰዓት ተኩል እንደሆነ የስቱዲዮ ሰዓት ያሳየኛል። አማዞን ጫካ ውስጥ ለ40 ቀናት ተሰውረው የቆዩ ህጻናት ተገኙ የሚለው ቀጣዩ ዘገባችን ነው። አዲስ በተለቀቀው ቪዲዮ አማዞን ድቅድቅ ደን ውስጥ ለ40 ቀናት ተሰውረው የቆዩት 4 ህትማማቾችና ወንድማማች ህጻናት የተገኙበትን ሁኔታ ያሳያል። በቅርቡ የተለቀቀው ቪዲዮ ክርስቲና ካይሴዶ ስሚት የላከችውን ዘገባ ደረጀ ደስታ ያቀርበዋል።
አርቲሲቪ ኖቲሲያስ የሚባለው የመንግስት ቴሌቪዥን ያወጣው ቪዲዮ ፓይለቱንና የልጆቹን እናት ጨምሮ 3 አዋቂዎች መሞታቸውን፣ አውሮፕላን ውስጥ የነበሩ ግን የገቡበት ሳይታወቅ የቆየ 4 ህጻናት በህይወት መገኘትና ከዚያም የአገሬ ጠባቂዎችና የኮሎምቢያ ጦር ህጻናቱን ሲመግቡ ያሳያል። በእድሜ አነስ ያሉቱ ህጻናት የተገኙት በኮሎምቢያ ካኬታና ጓቪየር ግዛቶች መካከል ነው። እዚያው ደን ውስጥ ያለ አንደኛ አመቱን የያዘው ህጻንን ጨምሮ ትናንሾቹ ልጆች የተሰወሩት እነሱን ያሳፈረው ሴስና 206 አውሮፕላን ከወደቀበት ካለፈው ሚያዝያ 23 ጀምሮ ነበር። አያታቸው ፊዴንሲዮ ቫለንሲያ ከህጻናቱ ጋር እንደገና የተገናኙበትን ቅጽበት እጅግ የተደስቱባት መሆኑን ይገልጻሉ።
I just saw my grandchildren and flashed they are alive. They are very exhausted, but I know
እነሆ 4ቱን የልጅ ልጆቼን ማየቴ ነው። ከሁሉም በላይ ደግሞ ሁሉም በህይወት አሉ። በጣም ደክሟቸዋል። ቢሆንም ጥሩ እንክብካቤ በሚያገኙበት ሆስፒታል ውስጥ ናቸው። ሁሉም ነገር መልካም እንደሚሆንም አውቃለሁ።
የሰራዊቱ ጀነራል ፔድሮ ሳንቼዝ ህጻናቱ መገኘታቸውን ለማብሰር ስለደረሳቸው ጥሪ ለጋዜጠኞች አብራርተዋል።
Que caminaron en una telaraña.
I am simply the voice of my army, of the indigenous people.
እኔ የሰራዊቴ ድምጽ ነኝ። አደገኛ በሆነው የአማዞን ገደል መካከል 2566 ኪሎ ሜትሮችን አንድ በአንድ እያንዳንዷን እርምጃ በማሰስ የተጓዙት የአገሬው ሰዎች ድምጽ ነኝ። ያ ከቦጎታ ሊማ ከዚያ እስከ ፔሩ ድረስ በእግሬ መጓዝ ያህል ነው። ልክ ከሰዓት በኋላ 11 ሰዓት ከሩብ ሲሆን የልዩ ኃይል አዛዥ ብርጋዴር ጀነራል ጆን ኮቶአ ሪፖርት አደረገልኝ። ተአምር 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 ሲል ያ ለፍለጋው ለኦፕሬሽኑ የሰጠነው ቁልፍ ቃል ነው።
ኦፕሬሽን ሆፕ ወይም አሰሳ ተስፋ በሚል ስም በተካሄደው ፍለጋ ቢያንስ 11 አውሮፕላኖች ጥቅም ላይ ውለዋል። ከጦሩ ልዩ ኃይሎች መምሪያ ከ150 በላይ ወታደሮች እንዲሁም ከአገሬውና የአካባቢው ሰዎች 73 ሰዎችና የቤልጅየም አዳኝ ውሾች ተሰማርተዋል። ህጻናቱ በህይወት እንዲቆዩ የረዳችው የ13 ዓመቷ ሌስሊ ናት። የሚያርፉበትን ቦታ በማመቻቸት በተለይም ትንሹን ህጻን ወንድሟን በመንከባከብ የሚያስፈልገውን የምግብ አይነት በማፈላለግ እሷም እንዲሁ በህይወት ለመቆየት የሚያስፈልጋትን ምግብ ለማግኘት በመጣጣር ሁሉንም ለማሰንበት የረዳች ናት። የኮሎምቢያ የመከላከያ ሚኒስትር ኢቫን ቬላንኬዝ ከሌስሊ ጋር የተገናኙበትን ቅጽበት እንዲህ ይገልጹታል።
ትልቋ ሴት ልጅ የደረሰችው ትናንት ከእኩለ ሌሊት በኋላ ነበር። የልጆች ፕሮግራም ለማየት ቴሌቪዥኑ እንዲከፈት መጠየቅ የጀመረችው ወዲያውኑ ነበር። እኛ ስንደርስ ከአልጋዋ ውስጥ ገብታ ቴሌቪዥን እየተመለከተች ነበር።
አራቱ ህጻናት ከቦጎታ የጦር ኃይሎች ሆስፒታል እያገገሙ ነው። ሆስፒታል ሲደርሱ በውሃ ጥም ድርቀትና በጥቃቅን ነፍሳት ከመነደፋቸው በቀር ምንም ችግር የለባቸውም። እስካሁን ደህና ማገገም መያዛቸው ተነግረዋል።
በሺህ የሚቆጠሩ የዩክሬን ህጻናት በሩሲያ ቁጥጥር ስር ወዳሉ ግዛቶች መወሰዳቸውን በመቃወም በአሜሪካ የተለያዩ ከተሞች በሳምንቱ መጨረሻ ሰልፍ ተካሂዷል። የቪኦኤዋ ናታሻ ሞስጎቪያ ከሲያትል የላከችው ዘገባ እንደሚከተለው ይቀርባል።
ሰልፉ
በሲያትል የሚገኙ በመቶ የሚቆጠሩ ዩክሬናውያን ልጆቻችንን መልሱ በሚል መሪ መፈክር በበርካታ አሜሪካ ከተሞች ተካሄደውን ሰልፍ ተቀላቅለዋል። ሰልፎቹ የተካሄዱት በሺህ የሚቆጠሩ የዩክሬን ሕፃናት ወደ ሩሲያ ወይም በሩሲያ ቁጥጥር ስር ወዳሉት ግዛቶች መወሰዳቸውን በመቃወም ነው። የዩክሬን ባለሥልጣናት እንደሚሉት የሩሲያ ወረራ ከጀመረ አንስቶ 20,000 የሚሆኑ ሕፃናት በሕገ ወጥ መንገድ ተወስደዋል። የተመለሱት ሕፃናት ቁጥር ከ400 እንደማይበልጥም ተናግረዋል። ቫለሪ ግሎቦሮድኮ የዩክሬን የክብር ቆንስላ ናቸው።
ዛሬ እዚህ ሰማዩ እያለቀሰ ባለበት ወቅት በዩክሬን የሚገኙ እናቶችና አባቶች ለልጆቻቸው እያለቀሱ ነው። አገራችንን ለማጥፋት በሚሹ ሩሲያና ሞስኮ ባሉ ሰዎች ነው ልጆቹ የተጠለፉት። ልጆችን እየጠለፉና ፕሮፓጋንዳ እየመገቡ ወደ ሩሲያዊነት ለመቀየር እየሞከሩ ነው። አልተሳካላቸውም።
በዓለም አቀፉ የፍትህ ችሎት በሞስኮቭ ላይ የቀረበው ክስ ባለፈው ሳምንት መሰማት ጀምሯል። ሩሲያ እንደምትለው ልጆቹ ከዩክሬን የተወሰዱት ሰብአዊ መብታቸውን ለመጠበቅና በቤተሰቦቻቸውም ፍቃድ ነው። አና ክሪዮንኮ ወደ ዋሽንግተን ግዛት የመጣችው ማሊን ከተሰኘች የዩክሬን ግዛት ከአንድ ዓመት በፊት ነበር።
በርካታ ሕፃናት በሩሲያ ተወስደዋል። በርካቶች የሥነ ልቦና ጉዳት ደርሶባቸዋል። በሰላም መተኛት አይችሉም።
በዋሽንግተን ዲሲ በተደረገ ተመሳሳይ ሰልፍ ላይ የቱርክ የመብት አቀንቃኝ ቸመር ኦር ለቪኦኤ የሩሲያ ቋንቋ አገልግሎት እንደተናገረችው ታሪክ ራሱን በዩክሬን በመድገም ላይ ነው።
ልጆቹ ወደ አገራቸው እንዲመለሱ እንሻለን። አገራቸው ዩክሬን ነው። እያንዳንዱ ሕፃን ወደ ወላጆቹ መመለስ አለበት። የገደሏቸው ሕፃናት ጉዳይ ግን ልብ የሚያደማ ነው። ሐዘን ይሰማናል።
በሎስ አንጀለስ በተደረገው ሰልፍ ላይ ደግሞ ከኪየቭ የመጣችው ኢርና ደምቺሲና ለቪኦኤ የዩክሬን አገልግሎት እንደተናገረችው አገሯን ለቃ የወጣችበት ዋና ምክንያት ለሴት ልጇ ደህንነት ስትል ነው።
አንዳንድ ሰዎች ምን እየተካሄደ እንደሆነ ምንም አያውቁም። ጦርነት ስለመካሄዱም ከሰሙ እንዲሁ በደምሳሳው እንጂ በዩክሬን ስላለውና በሕዝባችን ላይ ስለሚደርሰው የሰቆቃ መጠን ምንም አያውቁም።
በሕገ ወጥ መንገድ ሕፃናትን ከዩክሬን አውጥተው አግተዋል በሚል የዓለም አቀፉ ወንጀል ችሎት በሩሲያው ፕሬዝደንት ቭላድሚር ፑቲንና በአገሪቱ የሕፃናት መብት ኮሚሽነር ማሪያ ልቮቫ በሎቫ ላይ ባለፈው መጋቢት የመያዣ ትዕዛዝ አውጥቷል።
እያዳመጣችሁ ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቪኦኤ ኢትዮጵያ ቻነል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። ቀጥለን ከአድማጭ ተመልካቾች የደረሱንን አስተያየቶች እናሰማቸዋለን። ለኢትዮጵያ የድህረ ጦርነት መልሶ ማቋቋምና ግንባታ 20 ቢሊዮን ዶላር እንደሚያስፈልግ መገለጹን አስመልክቶ ትናንት ባቀረብነው ዘገባ ተስፋለም መሐሪ የተባሉ የፌስቡክ ተከታያችን በእኔ እምነት ለኢትዮጵያ መጀመሪያ የሚያስፈልጋት በዛሬው መልሶ ማቋቋሚያ 20 ቢሊዮን ዶላር የተገነባው መሠረተ ልማት ነገ በድጋሚ ወድሞ ሌላ 20 ቢሊዮን ዶላር እንደማያስፈልጋት ማረጋገጫ ማግኘት ነው ሲሉ አስተያየታቸውን አጋርተዋል። ተክላይ ንጉሴ የተባሉ ሌላ ተከታያችን ደግሞ የተገነባውን አፍርሰህ መልሶ ማቋቋም የሚለው እየገነባን ነው እየተባለ ለዘረፋ ስለሚመች ነው ብለዋል። በጉማ ሽልማት ፍጻሜ በእስር ሶስት ቀናትን ያሳለፈው የፊልም ባለሙያ ዮናስ ብርሃነ መፈታቱን በዘገብነው ዘገባ ደግሞ ሙልጌታ ኃይሉ የተባሉ የፌስቡክ ተከታያችን ኢትዮጵያ ውስጥ ያለው እየተደረገ ያለውን አፈናና ግድያ ማሳያ ነው። ብዙዎች ያለምንም ወንጀል ቤተሰቦቻቸውን በትነው እስር ቤት እየተሰቃዩ ነው ሲሉ አስተያየታቸውን አስፍረዋል። ለአሜሪካ ድምፅ ቋንቋ አገልግሎት መልእክት ለመላክ ከፈለጋችሁ በተከታዩ ማስታወቂያ ማግኛ መንገዶቻችንን እናስታውሳችሁ። ከሰዓት ጥረት አንጻር ማስታወቂያውን አልፈነዋል። ወደሚቀጥለው ዘገባችን እንሄዳለን። የምሽቱ የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ክብራትና ክብራን፣ የሁለተኛው አጋማሽ የመጀመሪያ ቅንብራችን ንግድና ኢኮኖሚ ነው። በኢትዮጵያ በማህበራዊ ብዙሃን መገናኛዎች ላይ የተጣለው እግድ ከአራት ወራት በላይ ሆነው ኢትዮ ቴሌኮም እግዱ የተቋሙ ውሳኔ ሳይሆን ከበላይ አካል የመጣ እንደሆነ አስታውቋል። በሌላ በኩል የማህበራዊ ብዙሃን መገናኛ ገደቡ ምንም አይነት የህግ ድጋፍ እንደሌለውና ሐሳብን በነጻነት የመግለጽና የሰብአዊ መብቶች ጥሰት እንደሆነ የመብትና የዲሞክራሲ ማዕከል አስታውቋል። በተጨማሪም በአገሪቱ የኤሌክትሮኒክስ ግብይትና በውጪ ምንዛሪ ላይ ከፍተኛ ተጽዕኖ ማሳደሩን የአሜሪካ ድምፅ ያነጋገራቸው ባለሙያዎች ተናግረዋል። በዚህ ዙሪያ ኤደን ገረመው የተለያዩ አካላትን አነጋግራ ያሰናዳችው ዘገባ ቀጥሎ ይቀርባል።
በኢትዮጵያ የማህበራዊ የትስስር ብዙሃን መገናኛ ላይ እግድ ከተጣለ አራተኛ ወሩን ይዟል። በሀገሪቱ ከፍተኛ ተጠቃሚ ያላቸው ፌስቡክ፣ ቲክቶክ፣ ቴሌግራም እና የዩቱብ አገልግሎቶች 120 ቀናት በላይ እንደታገዱ ይገኛሉ። እግዱ እንደ ሉና ሰለሞን በማህበራዊ ብዙሃን መገናኛ ላይ ተጽዕኖ በመፍጠር ለልዩ ልዩ ምርቶችና ተቋማት ማስታወቂያ የሚሰሩ ወጣቶችን ንግድ እየተገዳደረ ይገኛል። ሉና በቪፒኤን እየተጠቀመች ስራዋን ለማከናወን ብትችልም የተደራሽነት አድማሷ ላይ እንዲሁም ደግሞ በገቢዋ ላይ ውስንነት እንደፈጠረባት ታስረዳለች።
VPN መጠቀም ብዙ ጉዳቶች አሉት። የመጀመሪያው ኢንጌጅመንታችንን በጣም አፌክት ያደርጋል። ምክንያቱም VPN ስንጠቀም ሀገሩ ይቀያየራል። ሁሌ ዘግተን በምንከፍትበት ሰዓት የምንጠቀምባቸው ሀገሮች የተለያዩ ስለሆኑ የሚታይልንን ቦታ በሱ ይወስነዋል እና የምንፈልገው ሰው ጋር አይደርስም። ስለዚህ ኢንጌጅመንቱ ቪው ኢምፕሬሽኑም ይቀንስብናል ማለት ነው። ከዛ አንዳንዴ ደግሞ የምንጠቀምባቸው ዌብሳይቶች አሉ ወይ አፖች አሉ ኤዲት ለማድረግ ምናምን። እሱን ደግሞ ስንጠቀም ቪፒኑ ክፍት ከሆነ ቪፒን ሰፖርት አያደርግም ምን ይላል እና እሱንም መጠቀም አንችልም ብዙውን ጊዜ። በሱ ተጨማሪ ደግሞ እናገኛቸው ኢንካሞች ካሉ ስፔሻሊ በዶላር ምናምን ከሆነ የምንጠቀምባቸው የመገበያያ መንገዶች ፔፓል ሊሆን ይችላል ብር ለማውጣት አንችልም። ቪፒን ካለው በተለይ ሀገሩ ስለሚቀያየር ሎክ ያደርጓል አካውንታችንን፣ ወይም ብሩ አየር ላይ ይቀራል ወይም ማውጣት አንችልም። ሶ እሱም አንድ ትልቅ ጉዳቱ ነው። ሌላኛው ኢንተርኔት ስፒዱ በጣም ይቀንሳል፣ አንዳንዴ ይጨምራል። የተዛባ እንትን ያለው በሱ መጠን ካርዳችንንም በጣም ነው የሚወስደው። ስለዚህ የብር አጠቃቀማችንም ዳይቨር ነው የሚያደርገው። ሌላኛው አንዳንድ የምንጠቀምባቸው ሳውንዶች ወይም ሙዚቃዎች የሉም ይለናል ቪፒን ስንጠቀም። እናንተ ሀገር የለም ብዙዎቹ እኛ ሀገር የለም እውነት ለመናገር፣ ግን ቪፒን ደግሞ ሲኖረው አንዳንዴ የማይኖርበት ጊዜ ይጨምራል እና ብዙ ጉዳቶች አሉት እና ቢመለስልን ደስ ይለናል እናለን።
እንደ አውሮፓውያን አቆጣጠር በ2010 በሰሜን አፍሪካና በመካከለኛው ምስራቅ ሀገራት በፌስቡክና በወቅቱ በነበሩት የማህበራዊ ብዙሀን መገናኛ አማካኝነት ከተቀጣጠለው የአረብ ጸደይ ተብሎ ከሚጠራው አብዮት በኋላ አያሌ የዓለም መንግስታት በማህበራዊ ብዙሀን መገናኛ ላይ ከፍተኛ ቁጥጥር ያደርጋሉ። በኢትዮጵያም በተለያዩ ጊዜያት የፖለቲካ የብሔርና የሃይማኖት ግጭቶች እንዲሁም አለመግባባቶች ሲኖሩ የበይነ መረብ አገልግሎት መቋረጡ አዲስ አይደለም። ባለፈው የካቲት ወር በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የኤጲስቆጶሳት ሲመት ጋር ተያይዞ የመንግስት ጣልቃ ገብነት ታይቷል በሚል ሀዘናቸውን ለመግለጽ የቤተክርስቲያኒቱ አገልጋዮችና ምእመናን ጥቁር የመልበስ እንዲሁም የማህበራዊ ብዙሃን መገናኛ ገጾቻቸውን የማጥቆር ሰላማዊ ተቃውሞችን አሳዩ። ይህን ተከትሎ የካቲት 2 ቀን 2015 ዓ.ም ቴሌግራምና ፌስቡክ፣ ከሁለት ቀናት በኋላ ደግሞ የዩቲዩብ የማህበራዊ መገናኛ መድረኮች ተዘግተዋል። ይህ ህግም በማደግ ላይ የነበረውን ኤሌክትሮኒክስ ግብይት ላይ አሉታዊ ጫና ማስከተሉን የዲጂታልና ትራንስፎርሜሽን ኢትዮጵያ ማህበር ምክትል ዲሬክተር አቶ ባህሩ ዘይኑ ይናገራሉ።
በአጠቃላይ በአሁኑ ሰዓት ወደ 30 ሚሊዮን የሚጠጋ የኢንተርኔት ተጠቃሚ አለ። በተለይ ያው ከፍተኛውን ቁጥር ወጣቱ ይይዛል። እንግዲህ ይሄ ሁኔታ ያው ብዙ ነገሮችን ነው እንደ ተጽዕኖ ያስከተለው። አንደኛ በተለይ የበይነ መረብ ገበያዎች ማለት ነው ተነቃቃ ነበረ። ይሄ ቪፒኤን ከመጣ በኋላ ብዙ ሰዎች ኮስት እያደረጋቸው ስለሆነ የመጠቀም ቴንደንሲ እየቀነሰ መጥቷል። ዩዘር ይሄ ወይም በዩዘር ኤክስፒሪየንስ ላይ ከፍተኛ ኢምፓክት ፈጥሯል። ምክንያቱም ይሄን ለመጠቀም የግድ ቪፒኤን መክፈት አለባቸው። በቪፒኤን ስትጠቀሚ ፍጥነቱንም የመቀነስ ባህሪ ያለው ፕላስ ደግሞ አንዳንድ የማይጠቅሙ አድቨርታይዝመንቶች ይመጡብሻል። በዚህ ምክንያት ብዙ ተጠቃሚ ሲጠቀም ጥሩ ተነቃቅቶ የነበረው ኢንተርኔትን አዶፕት አድርጎ ሲጠቀም የነበረው ተጠቃሚ ላይ ከፍተኛ የሆነ ተጽዕኖ እየፈጠረ ያለው
እንደ አውሮፓውያኑ አቆጣጠር በ2022 ሀገሪቱ በትግራይ ክልል ላይ ባደረገችው የኢንተርኔት አገልግሎት ማቋረጥ 146 ሚሊዮን ዶላር ማጣቷን ቶፕ 10 ቪፒኤን የተሰኘ ተቋም ሪፖርት አመልክቷል። ምንም እንኳን ኢትዮጵያ በአሁን ሰዓት ከማህበራዊ ብዙሃን መገናኛ መቋረጥ እያጣች ያለችው የገንዘብ መጠን በተጣራ መልኩ ባይጠናም ያሳደረው ተጽዕኖ ግን የማይናቅ እንደሆነ በእንግሊዝ ሀገር ኤደንብራ የቢዝነስ ትምህርት ቤት ተመራማሪና የፋይናንስ እንዲሁም የምጣኔ ሀብት ባለሙያ አቶ አብዱል መናን መሐመድ ይናገራሉ።
እንደ ሀገር በምናይበት ሰዓት እና በተለይ ሶሻል ሚዲያ በቀላሉ ለምሳሌ ለብዙ ሰዎች በጣም ርካሽ የማርኬቲንግ ፕላትፎርም ነው። ሲምፕሊ መጽሐፍ ብታሳትሚ ሶሻል ሚዲያ በጣም ርካሹ ፕላትፎርም ነው። ሌሎችን ፕላትፎርም እጠቀማለሁ ብትይ በጣም አፎርደብል አይሆንም። ሌሎችም ሸቀጦችና እቃዎች እዛ ፕላትፎርም ላይ ይሸጣሉ፣ ይገዛሉ። ብዙ ፈንድሬይዝ ለበጎ አድራጎት ለማድረግ እንደ ሶሻል ሚዲያ ትልቅ አገልግሎት የሚሰጥ የለም። ስፔሻሊ በእኛ ሀገር ኮንቴክስት ብናየው ሪሰንትሊ በብዙ አይተናል። መቄዶንያ ጀምሮ ሌሎችም ይህንን ፕላትፎርም መንግስት በሚዘጋበት ሰዓት የሁሉ በነፊቶች ናቸው የሚቀሩት። ያው በገንዘብ መተመኑ በጣም አስቸጋሪ ነው የሚሆነው፣ ወይም ዲፕ የሆነ ጥናት ማጥናት ይፈልጋል።
አብዱል መናን እገዳውን የጣለው የመንግስት አካል ዓለም እየሄደችበት ያለውን የቴክኖሎጂ ልህቀት ፍጥነትና የጉዳዩን ምጣኔ ሀብታዊ ዳፋ መገንዘብ አለበት ይላሉ።
እንደው አንድ ደው አጠቃላይ ስለ ሶሻል ሚዲያ አንዳንዴ መንግስት ስለ ሶሻል ሚዲያው በጣም የተጋነነ ነገር ያለ ችግር በመፍጠር ደረጃ ኢንጀነራል ቴክኖሎጂ የችግር ምንጭ አይደለም። መጥፎ ሰዎች ይኖራሉ፣ ጥሩ ሰዎች ይኖራሉ ያንን ኤክስፕሎይት የሚያደርጉት እና እንደዚህ የሚጠቅምን ትልቅ ፕላትፎርም ቢኮዝ በጣም ትንሽ ቁጥራቸው ባሉ ሰዎች ምክንያት ማገዱ ተገቢ መስሎ አይሰማኝም። የነዛን ጉዳይ በሌላ መልኩ አድሬስ በሚያደርግበት መልኩ አድሬስ ቢያደርገው ነው የሚቻለው።
የተለያዩ መንግስታዊ ያልሆኑ የሲቪክ ተቋማት መንግስት ሀሳብን በነጻነት የመግለጽ መብት በማክበር ተደራሽነታቸውን ያገዳቸውን ብዙሀን መገናኛዎችን እንዲከፍት በብዙሀን መገናኛ ገጾቻቸው አማካኝነት ጥሪ እያደረጉ ሲሆን በመብቶችና የዴሞክራሲ እድገት ማዕከል ፕሮግራም ዲሬክተር አቶ አጥናፉ ብርሃኔ ተቋማቸው በጉዳዩ ላይ መፍትሄ እንዲመጣ በቀጥታ ጉዳዩ ይመለከታቸዋል ብሎ ለሚያስበው ለጠቅላይ ሚኒስትር አብይ አህመድ ቢሮ ደብዳቤ ማስገባቱን አስታውቀዋል።
በተለያየ ጊዜ ኢንተርኔት መቋረጡ አግባብ አይደለም የሚል መግለጫዎችን ስንሰጥ ቆይተናል ማለት ነው። ላለፉት 3 ዓመታት እንዴት የኢንተርኔት መቋረጥ የሂማን ራይትስ ቫዮሌሽንን እንደሚያባብስ፣ እንዴት የተለያዩ አክተሮች የሂማን ራይትስ ቫዮሌሽን መኖሩ ሪፖርት እንዳይደረግ ሊጠቀሙበት እንደሚችሉ፣ የተለያዩ የህብረተሰብ ክፍል አካላት የተለያዩ አገልግሎቶችን ሕክምናም ሆነ ወይም ከቤተ ዘመድ ጋር እንዳይገናኙ እያደረገም ስለሚገኝ ኢንተርኔት የተቋረጡባቸው አካባቢዎች በተለይ ደግሞ ጦርነቱ አፌክት ያደረጋቸው አካባቢዎች እንደነ ትግራይ፣ አማራና አፋር ሪጅን ያሉ ኢንተርኔት እንዲመለስ የተለያዩ ካምፔኖችን ስናደርግ ቆይተናል።
አቶ አጥናፍ የማህበራዊ ብዙሀኑ መገናኛ መድረኮች እገዳ እንዲሁም በአማራ ክልልና በተለያዩ የሀገሪቱ ክፍሎች የሚታየው የኢንተርኔት መቆራረጥ ለሰብአዊ መብቶች ጥሰት አጋላጭ እንደሆነም ገልጸዋል። የአሁኑ ሁኔታም የህግ ድጋፍ የሌለው ግልጽ ተጠያቂ አካል ያልተቀመጠለት እንደሆነ በመጥቀስም ይተቻሉ።
ኢንተርኔትን እዚህ ሀገር በተደጋጋሚ ያቋርጣል ተብሎ የሚታሰቡ ተቋሞች አሉ። በቅርቡ የኢትዮ ቴሌኮም የትዊተር አካውንት ኦፊሻል የትዊተር አካውንት ከደንበኞች ጋር ኢንተራክት በሚያደርግበት ሰዓት ላይ አላቋረጥንም ወይም የዘጋ ነው ሶሻል ሚዲያ የለም የሚል መልስ ለአንድ ደንበኛቸው እዛ ላይ መልሰዋል። ከነሱ በላይ የሆነ አካል እንደሚያቋርጥ ይታወቃል ማለት ነው። በብዛትም በሪፖርቶችም ከዚህ ቀደም እንደምናየው የኢንፎርሜሽን ኔትወርክ ሴኩሪቲ አስተዳደር ነው ይሄንን የሚያቋርጠው የሚሉ በጣም ብዙ ሪፖርቶች አሉ። በባህር ዳር እና በአዲስ አበባ በነበሩ የባለስልጣን ግድያዎች ጋር ተያይዘው በዛ ወቅት ላይ ጠቅላይ ሚኒስትር አብይ ስለ ኢንተርኔት መቋረጥ ሲጠየቁ ለጋዜጠኞች ኢንተርኔት ግብ አይደለም፣ እንደ አስፈላጊነቱ እናቋርጠዋለን የሚል መልስ ሰጥተዋል። ስለዚህ ያው ጠቅላይ ሚኒስትሩ ሰፊ ስልጣን አላቸው አገሪቷ ላይ እና ማንኛውንም ነገር በማዘዝ ያደርጋሉ። አሁንም ሊከፈት የሚችለው እሳቸው ሲያዝ ነው ማለት ነው።
በተመሳሳይ የዲጂታል ትራንስፎርሜሽን ኢትዮጵያ ማህበር ዲሬክተር አቶ ባህሩ ዘይኑ ማህበራቸው በኢመደበኛ መልኩ ጉዳዩ ይመለከታቸዋል ብሎ ላመነባቸው ተቋማት ጥያቄ እንዳቀረበ ገልጸው፣ ነገር ግን እስካሁን ድረስ ምላሽ ማጣቱ ተገቢ እንዳልሆነም ወቅሰዋል።
ፎርማል በሆነ መንገድ ነው ደብዳቤ ጽፈን ነገር የለም። ከሚኒስትሪ ኦፍ ኢኖቬሽን ቴክኖሎጂ ጋር በተለያዩ ፎረሞች ላይ ይሄ ነገር እንዲህ ቢሆን የሚል እንትኖች ትና ያደረግ ነው። እንግዲህ ያው የተቻላቸውን ጥረት እያደረጉ እንዳሉ ነው የሚነግሩን። ግን እውነት ለመናገር እንደ ማህበርም ተወካይ እንደ ሙያተኛም ይሄን ያክል ለረዘመ ፔሪየድ ኢንተርኔት በዚህ መልኩ መሆን የለበትም። ምንም ጀስቲፋይብልም አይደለም።
ማህበራዊ ብዙሃን መገናኛዎቹ ለምን ተዘጉ፣ መቼስ ይከፈታሉ የሚለውን ለመረዳት የአሜሪካ ድምጽ ኢትዮ ቴሌኮምን ምላሽ በተደጋጋሚ ለማግኘት ቢሞክርም በአጭር የዋትሳፕ የጽሁፍ መልእክት ይህ ውሳኔ የተቋሙ አለመሆኑን በመግለጽ ሌሎች የመንግስት ባለስልጣናትን አነጋግሩ የሚል ምላሽ አግኝቷል። ይሁን እንጂ ተቋማችን ባለፈው አንድ ወርና ከዚያ በላይ ለጥያቄያችን በኃላፊነት ምላሽ የሚሰጥ የመንግስት አካል ሳያገኝ ቀርቷል። ከዚህ በተጨማሪም በሀገሪቱ የቴሌኮም ስራዎችን ለመስራት ፈቃድ አግኝቶ ወደ ስራ የገባው ሳፋሪኮም ለአራት ወራት በዘለቀው በዚሁ የማህበራዊ ብዙሀን መገናኛ እገዳ የደረሰበት ጉዳት አሊያም ኪሳራ ካለ እንዲያስረዳ በተደጋጋሚ ለቃለ መጠየቅ ቢጋበዝም ፈቃደኛ ሳይሆን ቀርቷል። ይህ በእንዲህ እንዳለ የኢንተርኔት መቆራረጥና የማህበራዊ ብዙሀን መገናኛዎች መታገድ በሀገሪቱ ከፍተኛ የሰብአዊ መብቶች ጥሰት እንዲሁም ደግሞ ሀሳብን በነጻነት የመግለጽ መብት ገደብ መኖሩን አመላካች እንደሆነ ያነጋገርናቸው ባለሙያዎች ይስማማሉ። ከአሜሪካ ድምጽ ኤደን ገረመው Washington, D.C.
ያደመጣችሁት የንግድና ምጣኔ ሀብት ዘገባችንን ነው። ኤደን ገርመውን ለግሩም ዘገባው አመሰግናለሁ። የማክሰኞ ምሽት ስርጭታችን ይቀጥላል። ሁለተኛው ምዕራፍ እንደቀጠለ ነው። ተከታዩ ፕሮግራማችን ትምህርት የተሰኘው ሳምንታዊ ቅንብራችን ነው። ኢትዮጵያ ውስጥ ህጻናት ላይ ባተኮሩ የኪነ ጥበባት መስኮች ውስጥ አሻራቸውን እየተዉ ከሚገኙ ወጣት ከያንያን መካከል አንዱ ዝናው ተሰማ ነው። ዝናው ከህጻናት ተውኔት ጸሐፊና አዘጋጅነቱ በተጨማሪ ግዙፍ የህጻናት ማጫወቻ አሻንጉሊቶችን፣ ማስኮቶችን ያመርታል። ማስኮቶችን በመጠቀም በተለያዩ መድረኮች ለህጻናት አዝናኝና አስተማሪ ትርኢቶችንም ያቀርባል። ከስራዎቹ ጋር የተገናኙ ሀሳቦቹን ያጋራን ዘንድ አመሻሹን ሀብታሙ ስዩም በስልክ መስመር አግኝቶታል።
ስሜ ዝናው ተሰማ እባላለሁ። የቲያትር ባለሙያ ነኝ። በአሁኑ ወቅትም በህጻናት ላይ በማተኮር የተለያዩ ቲያትሮችን እንዲሁም የኪነ ጥበብ ስራዎችን ለህጻናት በማድረስ ላይ ይገኛለሁ።
በጣም አመሰግናለሁ ዝናው። ወደ ህጻናቱ የቲያትር ዘርፍ ለመግባት ያነሳሳ ምክንያት ምንድን ነበረ?
ያነሳሳኝ ምክንያት ምንድን ነው? ኢትዮጵያ በጣም ሰፊ የሆነች ሀገር ነች። በርካታ ህዝብ የሚኖርባት ሀገር ነች። ነገር ግን ለህጻናት ተብሎ የተከፈተ ቲያትር ቤት አንድ ብቻ ነው እና ይህንን ችግር በመቅረፍ የተለያዩ ቦታዎች በመጓጓዝ ቲያትር የማቅረብ ህልም ነበረኝ እና እሱን ያነሳሳኝ ብዬ አምናለሁ።
በዚህ በህጻናት ቲያትር ዘርፍ ስለሰራሃቸው ጥቂት ስራዎች ንገረን። በአዘጋጅነት፣ በጸሐፊነት፣ በተዋናይነት የተሳተፍክባቸው ስራዎችን በጥቂቱ ብታስታውሰን።
ኦኬ። ከሰራኋቸው ስራ ውስጥ ኤክስፐሪመንታል ቲያትር የሆነ ቲያትርና ፊልምን አንድ ላይ አድርጎ ያጣመረ አባቡ የሚል ቲያትር አለ። ከዛ በኋላ ደግሞ ደስ የሚል ጊዜ የሚል ሙዚቃዊ የሆነ ቲያትር አዘጋጅተናል። እንዲሁም ሰላም ለኢትዮጵያ ልጆች የሚል ደግሞ ትርኢት አዘጋጅተን አሁንም ቱር እያደረግነው ነው እሱን ስራ። በዚህ ትርኢት ላይ ደግሞ እንደ ነጋሽ ሰለሞን ተካ፣ ሄኖክ ብርሃኑ ያሉ ታዋቂ አርቲስቶች አብረውን ይሰራሉ።
ዝናው፣ ሌላ እንግዲህ አንተ የምትታወቅበት ለየት ያለ በማስኮት ጥበብ በሚሰሩ ስራዎች ነው። ማስኮት ወይንም ደግሞ ገዘፍ ያሉ አጫዋቾች ወይም አሻንጉሊቶች ልንላቸው እንችላለን፣ እነሱንም ትገነባለህ። ወደዚህ ስራስ መቼ ነበር የገባኸው? ጥበቡንስ እንዴት ተማርከው?
የማስኮት ስራ ይገርመዋል፣ ቲያትር አዘጋጅቼ የመጀመሪያ ቲያትር አባቡ የሚለው ቲያትር አዘጋጅቼ ተመልካች እናጣለን ሰራዊት ሲኒማ ጋር እናሳየው ነበርና 15-20 ተዋናይን የሚሰራው እኛ የለን ግን ሰው 6-5 ሰው ነበረ እና እንዴት አድርጌ ልጆችን ወደዚህ ልሳብ የሚል ሳቤ ሲመጣልኝ ስመለከት የሌሎችን ልም አሻንጉሊቶች አሏቸው። እነዚህ አሻንጉሊቶች ደግሞ የሚመጡት ከውጭ ሀገር ከቻይና ከእንግሊዝ ነው እና ለመስራት ሞከርኩኝ። ቡቻቻ የሚል ካራክተር ሰራው መጀመሪያ ላይ እና ህጻናት ተቀባይነት ሊያገኝ ቻለ ቡቻቻ። ከዛ ለዩኒሴፍ ብዙ ማስኮቶችን ሰርቻለሁ። ሳኒቴሽን ላይ የሚያስተምሩ እንዲሁም ለጤና ሚኒስቴር፣ ለፖፕሌሽን ሚዲያ ሴንተር፣ ለኢትዮጵያ ቴሌቪዥን የተለያዩ ማስኮቶችን ሰርቻለሁ። ኢትዮጵያ ውስጥ ደግሞ አልተለመደም እንደዚህ አይነት ስራ እና ሁሉ ጊዜ መምህሬ ጋሽ አባተ መኩሪያ ቲንክ አውት ኦፍ ዘ ቦክስ ይለን ነበረ። ከሳጥን ውጪ አስቡ እና ከሳጥን ውጪ ለማየት ሞክር ነው ይህንን ስራ የመጣልኝ ብዬ አስባለሁ።
ስለ ማስኮት ጥበብ ጥቂት እናውራ። በሰዎች የሚተወኑ ትርኢቶችን ከዚህ በፊት አንተም ሰርተህ ታውቃለህ፣ እያየንም ነው ያደግነው። በማስኮት ጥበብ ወይንም በገዘፍ ባሉት አሻንጉሊቶች በኩል ስራዎች ሲሰሩ ከህፃናቶች የሚገኘው ምላሽ ምን ይመስላል?
መጀመሪያ ምንድን ነው የማስኮት ጥበብ? በልጆች ዘንድ ተወዳጅ የሆኑ አሻንጉሊቶችን ነው የሚሰሩት። ልጆች በቴሌቪዥን ዲዝኒ ላይ የሚያውቋቸው ሊሆኑ ይችላሉ። እንዲሁም በተለያዩ በሀገራችንም የቴሌቪዥን ቻናል የሚተላለፉ አሻንጉሊቶችን በአካል ያገኙ አይነት ስሜት ነው እሱ የሚሰማቸው። እና እነዛ ማስኮቶች ለልጆች ምንድን ናቸው? ሴሌብሪቲዎች ናቸው። እነሱን ሲያገኙ የሚሰማቸው ደስታ በጣም ትልቅ ነው። እንዲሁም ደግሞ የእግር ኳስ ክለብ ሊሆን ይችላል፣ የባስኬትቦል ቲም ወይም ደግሞ አንድ ድርጅት እንደ አይኮኒክ የሆነ ሪፕሬዘንታቲቭ ሊሆኑ ይችላሉ እነዚህ ማስኮቶች። እና ሁሉም የሚሰሩ ማስኮቶች የራሳቸው የሆነ መልእክት ይኖራቸዋል። እኛ ሀገር አሁን አልተለመደም እንደዚህ በሚለበስ የሚሰራ ማስኮቶች። እንዲሁም ደግሞ ለህፃናት እንደዚህ ትሬንድሊ እና የተለያዩ የራሳቸው መጫወቻ ስለሚሆኑ የመቅረብ እና ከነሱ የሚሰጣቸውን መልእክት ቶሎ የመያዝ ነገር አለ።
ሌላው ነገር ዝናው ለህፃናት ተብለው የሚዘጋጁ አዝናኝ ትርኢቶች እኛ ወላጆች ከሩቅ ስናያቸው ቀላል ይመስሉናል። እናንተ የምትሰሯቸውና የምታዘጋጇቸው ሰዎች ግን በርካታ ውጣ ውረዶችን የምታልፉ ይመስለኛል።
ያው የህፃናት ፊት ላይ መስራት በጣም ከባድ ነው። ምክንያቱም የምናቀርበው ለህፃናት ነው። ህፃናት ደግሞ ማለት ንጹህ ወረቀት፣ ልሙጥ ወረቀት ነው። የሚሰጣቸውን ነገር ጠቅላላ ይቀበላሉ። እንዲሁም የሚያነሱትም ጥያቄ ደግሞ አንዳንዴ ለመመለስ የሚከብድ አይነት ጥያቄ ነው የሚያነሱት። ስለዚህ በጣም ከባድ ጥንቃቄ ይጠይቃል። እንዲሁም ሆኖ ደግሞ እንደ ኦዲየንስ ለማግኘት የህፃናት ስራ የለውም። በኢትዮጵያ ብሮድካስቲንግ ህግም የተከለከለ ስለሆነ መኒ ጀነሬት የምናደርገው እንደዚህ ትርኢቶችን በማቅረብ ነው። እና ባይገርመኛ ቲያትርን ገጠር ውስጥ እየገባን እናቀርባለን። ይቺ አይቶ ለማያውቁ ልጆች ቲያትር ምን እንደሆነ ለማያውቁ ልጆች ገጠር እየሄድን የምናቀርብባቸው ጊዜያቶች አሉ። እንደነገርኩ የህፃናት ቲያትር ላይ ስትሰራ በደንብ ጥንቃቄ ይጠይቃል። እንዲሁም እንደ ልጅ ሆነ ነው ልታጫወታቸው የሚገባው። አራተኛ ግድግዳ የምንለው ዘፎርዞ ለሚባለው በጭራሽ ስለማይኖር ከልጆች ጋር በደንብ እያሳተፍ ልጆች እየተሳተፉ ነው የሚቀርበው።
ዝናው፣ እንግዲህ በዚህ በህፃናት ቲያትር ዝግጅትና በአዝናኝ ትርኢቶች ዝግጅት ውስጥ የራስህን አሻራ እያስቀመጥክ ትገኛለህ። የወደፊት እቅድህ ምንድን ነው? ቀደም ብለህ የጠቀስካቸው ችግሮችም አሉ፣ እነሱ ተቀርፈው አንተን የመሰሉ ሰዎች እንዲበረታቱ እንዲጠናከሩ ምን ሊደረግ ይገባል ብለህ ትመክራለህ?
እንግዲህ ወደፊት የማስበው ምንድን ነው፣ ትልቅ የቲያትር ካምፓኒ ለማቋቋምና በዛ ውስጥ ደግሞ ፕሮፌሽናል የሆኑ ህፃናት ቲያትሮችን ለልጆች ተደራሽ ማድረግ ነው። ምክንያቱም የነገ ሀገር ተረካቢ የሆኑ ልጆች ሀገራቸውን የሚወዱ ባህላቸውን፣ ወጋቸውን የሚያውቁ ሆነው እንዲቀረጹ እየተዝናኑ የሚማሩበት ስራዎችን ተደራሽ ለማድረግ ነው እሱ የማስበው። እንዲሁም ደግሞ በማስኮቱ ዙሪያ ደግሞ እንዲለመድና የተለያዩ ትምህርት ቤቶች፣ ድርጅቶች እነዚህ ማስኮቶች በመጠቀም እንዲያስተዋውቁ በርካታ ማስኮቶችን የማምረት እቅድ ነው ያለኝ እንግዲህ ለወደፊት። እንደዚሁም ደግሞ እንደ ሌሎች በዚህ ኪነ ጥበብ ስራ ላይ የተሰማሩ ወጣቶች ለእነሱ የማስተላለፍላቸው መልእክት ምንድን ነው? አዲስ እይታ እንዲያዩ፣ አዳዲስ ስራዎችን ይዘው እንዲመጡ፣ እንዲሁም ደግሞ ተስፋ እንዳይቆርጡ ነገሮችን መልሰው መላልሰው እንዲሞክሩ ነው እሱ መልእክት የማስተላለፈው።
እጅግ በጣም አመሰግናለሁ ዝናው ተሰማ። በህፃናት መዝናኛ በቲያትሩና በማስኮት ጥበብ ውስጥ አሻራህን እያስቀመጥክ የምትገኝ ወጣት ከያኒ ነህ። ስላካፈልክን ሀሳብ ሁሉ በእጅጉ አመሰግናለሁ። መልካም እድል እንዲገጥም እመኝልሃለሁ።
እሺ፣ እኔም በጣም አድርጌ አመሰግናለሁ ስለደወላችሁ። መልካም ጊዜ።
ክብራትና ክብራን የምሽቱ ስርጭታችን በዚህ ተጠናቋል። ፕሮግራሙን ከስቱዲዮ ስታቀናብርልን ያመሸችው ብርሃን ኃይሉ ነች። ዋና አዘጋጁ ደግሞ ጽዮን ግርማ። ሳስተናግዳችሁ ያመሸሁት እንግዲህ ወልዴ ነኝ። ነገ ምሽት በተመሳሳይ ሰዓት እንገናኝ። መልካም ምሽት።